ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዊስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሐምሌ 12 2014 ዓ.ም ተመረጥ ዝግጅታችን አሁን ጀመረ። ምግብን ጨምሮ የተለያዩ መሰረታዊ አቅርቦቶች ባልተሟሉበት ሁኔታ ውስጥ በችግር ላይ እንደሚገኙ በሰሜን ኢትዮጵያ ጦርነት ምክንያት የተፈናቀሉና አሁን ዳባት በሚገኘው መጠለያ ጣቢያ የሚገኙ የአማራ ተወላጆች ተናገሩ። ተፈናቃዮቹ ይህንን የተናገሩት በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን መጠለያውን በጎበኙበት ወቅት ነው። ይህንን የተመለከተ ዝርዝር ያለ ዘገባ ከዜናው በኋላ ይዘን እንመለሳለን። የዛሬ 10 ቀን አካባቢ ከለገጣፎ ታፍሰው ወደ ዳባት ካምፕ ተወሰዱ ኤርትራውያን ስደተኞችም በተመሳሳይ ችግር ላይ መሆናቸውን ገልጸዋል። እነዚህና ሌሎች በርከት ያሉ መሰናዶችን ለምሽቱ ይዘንላችኋል። አብራችሁን ከቆያችሁ ሁሉንም ታዳምጧችኋላችሁ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምጽ ቅንብር አብረውን ያመሻሉ። የዌብና ማህበራዊ ድረገጽ ፕሮዲውሰራችን አባየው ገበያው ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት አብራችሁን ትቆዩ ዘንድ እንጋብዛለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝናቸው ዋና ዋና ዓለም አቀፍ ዜናዎች እንሰራችሁ።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ዩናይትድ ስቴትስ ለኢትዮጵያ የምግብ ደህንነት ድጋፍ የሚውል ወደ 55 ሚሊዮን ዶላር የሚጠጋ ተጨማሪ የገንዘብ ድጋፍ መስጠቷን ኤምባሲዋ ዛሬ አዲስ አበባ ላይ ባወጣው መግለጫ አስታውቋል። እርዳታው የተሰጠው በዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት USAID አማካኝነት መሆኑን ኤምባሲው አመልክቷል። ኢትዮጵያ በሩሲያው የዩክሬን ወረራ ምክንያት የተፈጠረ ከፍተኛ የምግብና የዋጋ ውድነት እያስተናገደች መሆኗን ያመለከተው ይህ መግለጫ USAID ይህንን አዲስ ድጋፍ የለቀቀው ከዚህ ጋር ተያይዞ ወደፊት የሚፈጠረውን ተጨማሪ የምግብ ቀውስ ለመቋቋም የሚያስችል ምላሽ ለመስጠት መሆኑን ኤምባሲው አክሎ አስታውቋል። ለኢትዮጵያ ሕዝብ የተሰጠው ይህ ድጋፍ ፕሬዝዳንት ጆ ባይደን በአውሮፓ አቆጣጠር ባለፈው ሰኔ ጀርመን ውስጥ በተካሄደው የቡድን 7 አገሮች መሪዎች ጉባኤ ላይ በተሰባሰበው ዓለም አቀፍ የምግብ ቀውስ እጅግ የተጎዱ አገሮችን ለመርዳት ዩናይትድ ስቴትስ የ2.7 ቢሊዮን ዶላር ተጨማሪ እርዳታ እንደምትሰጥ ባስታወቁት መሰረት መሆኑን የኤምባሲው መግለጫ አስታውቋል። USAID ይህን አዲስ የገንዘብ ድጋፍ በሰሜን ኢትዮጵያ ጦርነት የውሃና የአቅርቦት ስርዓት የወደመባቸውን ጨምሮ በዩክሬን ጦርነት ቀውስ ለኢትዮጵያ ውስጥ በጣም የተጎዱ ከ2 ሚሊዮን በላይ ኢትዮጵያውያንን ለመርዳት የሚጠቀምበት መሆኑን ኤምባሲው አስረድተዋል። የኢትዮጵያን የምግብ ምርት አቅም ለማሳደግ ከ3500 በላይ የሆኑ የእርሻ ንግዶችን በእጅጉ የተጎዱ አርብቶ አደሮችና ማህበረሰቦችንም USAID እንደሚረዳ መግለጫው አክሎ ገልጿል። በእስር ላይ የሚገኙ የኦነግ አመራሮች እንዲለቀቁ ፍርድ ቤት ወሰነ። በቡራዩ ከተማ ፖሊስ መምሪያ በእስር ላይ ከሚገኙት 7 የኦሮሞ ነጻነት ግንባር አመራሮች 4ቱ ከእስር እንዲለቀቁ የቡራዩ ከተማ ፍርድ ቤት ውሳኔ መስጠቱን ጠበቃቸው አቶ ደምሴ ፍቃዱ ለአሜሪካ ድምጽ ገለጹ። ፀሐይ ዳምጠው ዝርዝር አላት።
የኦሮሞ ነጻነት ግንባር ኦኔክ ስራ አስፈጻሚና የማዕከላዊ ኮሚቴ አባላትን ጨምሮ በተለያዩ የአመራር ደረጃ ላይ የሚገኙ 7 ሰዎች በቡራዩ ከተማ ፖሊስ መምሪያ ታስረው እንደሚገኙ የተናገሩት የተከሳሾቹ ጠበቃ አቶ ደምሴ ፍቃዱ ከነዚህ ውስጥ 4ቱ አካልን ነጻ የማውጣት አቤቱታ አቅርበው እንደነበር አስታውሷል። አቤቱታው የቀረበለት የቡራዩ ከተማ ፍርድ ቤት ግለሰቦቹ በማንና ለምን እንደታሰሩ ለመረዳት በ3 ተከታታይ ችሎቶች ለኦሮሚያ ፖሊስ ኮሚሽን ጥሪ ሲያደርግ መቆየቱን ያስታወሱት ጠበቃው ፖሊስም ሆነ እስረኞቹ ሳይቀርቡ መቅረታቸውን አስረድተዋል። ሆኖም አርብ ሐምሌ 8 2014 ዓ.ም የኦሮሚያ ክልል ጠቅላይ አቃቤ ሕግ ቀርቦ ስለ ግለሰቦቹ ማብራሪያ መስጠቱን ተናግረዋል።
የታጠቁባን ከልብ ሚካኤል በቀራት አንደኛ አመልካች የሆነው ሚካኤል በቀለ ከዚህ ቀደም የወንጀል መዝገብ ተጣርቶበት ወንጀል አንቀጽ 42 መሰረት የተጠረጠረበት ጉዳይ ወንጀል ነው ተብሎ የሚያስከስስ ባለመሆኑ መዝገቡ ተዘግቶ ፖሊስ ከእስር ቤት እንዲለቀው ተዛዝ ጽፈንበት ፖሊስ ግን አለቅ ማለቱን አቃቤ ሕግ ገልጿል። ሁለተኛና ሶስተኛ አመልካቾች ለሚበኛና ዳዊት አበታን በተመለከተ በተጠረጠሩበት ወንጀል ተከሰው የአቃቤ ሕግ ምስክሮች ከተሰሙ በኋላ ፍርድ ቤት ጉዳዩን መርምሮ የሚያስቀጣ አይደለም በማለት በነጻ ካሰናበታቸው በኋላ ፖሊስ በራሱ ስልጣን ነው ያሰረው ሲል አቃቤ ሕግ ለፍርድ ቤቱ ገልጿል። አራተኛው መልካች ገዳ ገቢሳ የተጠረጠረበት ወንጀል አቃቤ ሕግ ከመረመረ በኋላ አያስከስስም በማለት መዝገቡን ዘግቶ ከእስር እንዲለቀቅ ለፖሊስ ትዕዛዝ መስጠቱን አብራርቷል። ከአቃቤ ሕግ ምንም መዝገብ የላቸውም ሲል ነው የኦሮሚያ ጠቅላይ አቃቤ ሕግ ለፍርድ ቤቱ ቅርቡ ያስረዳው።
ፍርድ ቤቱ ትላንትና ሐምሌ 11 2014 ዓ.ም ተመረጠ እስረኞቹ እንዲለቀቁ ውሳኔ ሰጥቷል።
ወንጀሉን ያልፈጸሙና በወንጀሉ ያልተጠረጠሩ መሆናቸውን ፖሊስ ቀርቦ መልስ ባለመስጠቱና ጉዳዩ የሚመለከተው ጠቅላይ አቃቤ ሕግ ደግሞ ቀርቦ በቂ ማብራሪያ ስለሰጠ እነዚያ መልካቾች አካላቸው ነጻ ይውጣ ብሎ ነው በችሎት ውሎ የወሰነው።
ይህ ዘገባ እስከተጠናከረበት ጊዜ ድረስ ግለሰቦቹ ከእስር ቤት አለመለቀቃቸውን ከጠበቃቸው ለመረዳት ተችሏል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ከኢትዮጵያ መንግስት ጋር የሚካሄድ ድርድር ሁሉንም ባለድርሻ አካላት ያሳተፈ እንዲሆን ያቀረቡት ጥሪ በህወሓት በኩል እስካሁን ተቀባይነት አለማግኘቱን 3 በትግራይ ክልል የሚንቀሳቀሱ ፓርቲዎች ገለጹ። የክልሉ ኮሙኒኬሽን ቢሮ ባወጣው መግለጫ በክልሉ የሚገኙ አንዳንድ የፖለቲካ ፓርቲዎች ትግራይ እያካሄደች ያለችውን መመከት ከማደናቀፍ ሊቆጠቡ ይገባል ብለዋል። ሙልጌታ አጽባሃ አጭር ዘገባ አለው።
ሳልሳይ ወያነ ትግራይ፣ ባይቶና እንዲሁም ውድብ ናጽነት ትግራይ የተባሉ 3 የክልሉ ፓርቲዎች ባወጡት የጋራ መግለጫ በትግራይና በኢትዮጵያ መካከል የሚካሄደው ድርድር ብለው የጠሩት በትግራይ በኩል ሁሉም ያካተተ አቃፊ የሰላም ሂደት እንዲኖር ተደጋጋሚ ጥሪ ብናቀርብም እስካሁን ተቀባይ አካል አላገኘም ብለዋል። አንድ ወገን ብቻ የሚወከልበት ውይይትና የድርድር ሂደት የትግራይ ጥቅም የሚጻረር ብቻ ሳይሆን ቀጣይ የህዝቡ ዕድል ወደ አደገኛ አጣብቂኝ የሚያስገባ ነው ብለዋል። ፓርቲዎቹም የሚካሄደው ድርድር በኢትዮጵያ ህገ መንግስት መሰረት ያደረገ መሆን የለበትም ያሉት 3 ፓርቲዎች የኢትዮጵያ መንግስት ባለም አቀፍ ማህበረሰብ እየደረሰበት ያለው ጫና ለማቃለል ኡነተኛ ያልሆነ የሸፍጥ የሰላም ጥሪ ነው ያቀረበ ያለው በማለትም ፓርቲዎቹ ከሰዋል። ሳምንታዊ መልእክት በሚል የትግራይ ክልል ኮሙኒኬሽን ቢሮ ባወጣው መግለጫ በበኩሉም አንዳንድ የትግራይ ፖለቲካ ፓርቲዎች የትግራይ ህዝባዊ የመመከት እንቅስቃሴ ለማደናቀፍ እንቅስቃሴ ከጀመሩ ውለው አድረዋል፣ የትግራይ መንግስት ቢታገሳቸውም በተግባራቸው ቀጥለዋል ሲል ገልጿል። ለትግራይ መንግስት ህጋዊ አይደለም በማለት የትግራይ ህገ መንግስታዊ ስርዓት ፈርሷል፣ የሽግግር መንግስት መዋቀር አለበት፣ እንዲሁም ሌሎቹ የጋራ አንድነታዊ መንግስት መመስረት ይገባል የሚል የሚያነሱት ሐሳብ መረን የለቀቀ ነው በማለት አውግዞታል። ከቅርብ ጊዜ ወዲህ ደግሞ የትግራይ መንግስት የሰላም ድርድር የማካሄድ ስልጣን የለውም የሚል ክስ ያቀረቡ በተግባር የመመከት ሂደታችን በማደናቀፍ ተጠምደዋል በማለት ለፓርቲዎቹ መግለጫ የኮነነስ የክልሉ የኮሙኒኬሽን ቢሮም ይህ ከጅምሩ ይበቃል መባል አለበት ብሏል። በአስቸኳይ ጊዜ አዋጅ ለሚፈጸሙት ተግባር መንግስት የታገሰው ሁሉም አቅም ለመጠቀም ካለው ፍላጎትና ፓርቲዎቹ በጊዜ ሂደት ያስተካከሉ ይሄዳሉ ከሚል የሚነሳ ነው ብሏል መግለጫው። ይህ ተግባር ለጠላት ምቹ ሁኔታ የሚፈጥር በመሆኑ ተቀባይነት የለውም ብሏል የትግራይ ክልል ኮሙኒኬሽን ቢሮ መግለጫ። ይህ ተግባር እየፈጸሙ ያሉ ያላቸውን የፖለቲካ ፓርቲዎች ግን በስም አልጠቀሰም መግለጫው። ከኢትዮጵያ መንግስት ጋር የሚደረግ ድርድር በትግራይ በኩል የሚወክሉ ሰዎች መመረጣቸው የህወሓት ቃል አቀባይ አቶ ጌታቸው ረዳ ለፈረንሳዩ ዜና አገልግሎት ትናንት መግለጻቸው ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ቡርኪና ፋሶ ውስጥ አንድ ታዋቂ ጋዜጠኛን ለመግደል በማህበራዊ መገናኛ ላይ ዝቷል የተባለውን ሰው በኢንተርኔት የሚፈጸሙ ወንጀሎች ተከታታይ ፖሊስ ይዞ ማሰሩን የሀገሪቱ ባለስልጣናት ገለጹ። የፖሊስ ጸረ ሳይበር ወንጀሎች ብርጌድ ትናንት ሰኞ ባወጣው መግለጫ በንግድ ስራ የሚተዳደር የ35 ዓመት ዕድሜ ያለው ሰው የኒውተን አህመድ ቤሪን ስም የሚያጎድፍ ጥቃትና የንብረት ውድመት እንዲፈጸምበት የሚቀሰቅስ መልእክት በማህበራዊ መገናኛ ላይ አሰራጭቷል ብለዋል። ተጠርጣሪው በዋትስአፕ ላይ ባሰራጨው መልእክት ጋዜጠኛውን መኖር የማይገባው አሸባሪ ብሎ ሂዱና ቤቱን አቃጥሉ በማለት ጥቃት እንዳነሳሳበት ፖሊስ አመልክቷል። እንደ አውሮፓ አቆጣጠር በ1980ዎቹ አመታት የመንግስት ቴሌቪዥን ስመጥር ጋዜጠኛና የአንድ ምርማሪ ጋዜጠኛ ዋና አዘጋጅ በነበረው ኒውተን ቤሪ ላይ ዛቻውና ቅስቀሳው ለምን እንደተካሄደበት ግልጽ የሆነ ነገር የለም። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የዓለም አቀፍ ልማት ድርጅት USAID አስተዳዳሪ ሰማንታ ፓወር ምስራቅ አፍሪካ ላይ የተከሰተውን የምግብ ቀውስ ለማስወገድ አገሮች ይበልጥ እንዲተጉ በማሳሰብ በቂ ጥረት እያደረገች አይደለችም ያሏት ቻይናን ነጥለው ወቅሰዋል። የሩሲያው የዩክሬን ወረራ የምስራቅ አፍሪካ የምግብ ቀውስ እንዲባባስ አድርጓል ሲሉ ፓወር ከሰዋል። በዋሽንግተን የስትራቴጂክና ዓለም አቀፍ ጥናት ማዕከል መድረክ ላይ አስተዳዳሪዋ ትናንት ባሰሙት ንግግር በምስራቅ አፍሪካ እየተካሄደ ባለው የሰብአዊ ጥረት ላይ ቻይና ተሳታፊ ባለመሆን ተለይታ ትታያለች ማለታቸው ተመልክቷል። ቻይና በተጨማሪ ምግብና ማዳበሪያ ወደ ዓለም አቀፍ ገበያው ወይም ወደ ዓለም ምግብ ፕሮግራም ብትልክ ኖሮ በምግብና ማዳበሪያ ዋጋ ላይ ያለውን ጫና በማቃለል ዓለምን ለመምራት ያላትን ፍላጎትና ዝቅተኛ ገቢ ላላቸው አገሮች ያላትን ወዳጅነት ባሳየች ነበር ብለዋል ሰማንታ ፓወር። ለፓወር ንግግር ቻይና ወዲያውኑ ምላሽ አልሰጠችም። ሩሲያ ዩክሬን ላይ የከፈተችውን ጦርነት ያላወገዙ አገሮችንም በመተቸት ውጤቱ በዓለም ምግብ ላይ ተጽዕኖ ማሳረፉን ፓወር ጠቅሰዋል። የዩኤስአይዲ አስተዳዳሪ አክለው ከዚህ ጦርነት ተገልለው የተቀመጡ አገሮች በዓለም ገበያ ካለው የምግብ ቀውስ ውጪ ተገልለው አልተቀመጡም ብለዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን ዛሬ ኢራን ዋና ከተማ ቴህራን ገብተዋል። ፑቲን በቆይታቸው ከዩክሬን መውጫ ያጣው እህል እንዲወጣ አገራቸው የጥቁር ባህርን ልትከፍት በምትችልበት ሁኔታ በሚደረገው ስምምነት ዙሪያ ከቱርክ ፕሬዝደንት ራሲብ ጣይብ ኤርዶዋን ጋር ተገናኝተው የሚመክሩ መሆኑን ተመልክተዋል። የተባበሩት መንግስታት ቃል አቀባይ ፋራሃን ሀቅ በድርድሩ ዙሪያ በሩሲያ በዩክሬንና በቱርክና በተባበሩት መንግስታት መካከል መጠነኛ መሻሻል መኖሩን ጠቅሰዋል። ይሁን እንጂ አሁን ባለበት ደረጃ የሚገለጽ ምንም ነገር የለም ያሉት ቃል አቀባዩ አስፈላጊ ከሆነ የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉተሬዥ ወደ ቱርክ ዋና ከተማ ኢስታንቡል እንደሚያቀኑ ተናግረዋል። የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን አገሮች የሩሲያን የዩክሬን ጦርነት በመቃወም ሩሲያ ወደ ውጭ በምትልከው ነዳጅ ዋጋ ላይ ገደብ በመጣል እንዲተባበሩ አሳስበዋል። አሜሪካውያን በውጭ አገሮች ያላግባብ እንዳይያዙና እንዳይታሰሩ የሚከላከል የማስፈጸሚያ ትዕዛዝ ፕሬዝደንት ጆ ባይደን ዛሬ ፈረሙ። ይህ የፕሬዝደንቱ መመሪያ በአሜሪካውያን ላይ አግባብነት የሌለው እርምጃ በሚወስዱና በሚያስሩ አገሮች ላይ የመንግስት ተቋማት ማዕቀብና ሌሎች ተጨማሪ እርምጃዎችን እንዲወስዱ ያዛል። ባይደን በውጭ አገር ሰዎቻቸው ከሚታገቱና ከሚታሰሩ ቤተሰቦች ከፍተኛ ጫና እየደረሰባቸው መሆኑ ተመልክቷል። በተለይም አደገኛ እጽ በመያዝ ወንጀል ተከሳ ካለፈው የካቲት አንስቶ ሩሲያ ውስጥ ታስራ ከምትገኘው የአሜሪካ ቅርጫት ኳስ ተጫዋች ብሪትኒ ግራይነር ቤተሰቦች በቅርቡ ጥያቄዎች መነሳታቸውን የሮይተርስ ዘገባ አመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ሐምሌ 12 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነውና በመግቢያችን ላይ ወደ አስተዋወቅናችሁ ቀዳሚ ዘገባችንን ወሰዳችሁ። ምግብን ጨምሮ መሰረታዊ አቅርቦቶች ባልተሟሉበት ሁኔታ አስቸጋሪ ህይወትን እየገፉ መሆኑን በሰሜን ኢትዮጵያ ውስጥ በተከሰተው ጦርነት ምክንያት ከትግራይ ክልል የተፈናቀሉና በሰሜን ጎንደር ዞን ዳባት ወረዳ የተጠለሉ የአማራ ብሔር ተወላጆች ተናገሩ። ተፈናቃዮቹ ይህንን የተናገሩት በኢትዮጵያ የአሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን መጠለያ ጣቢያውን በጎበኙበት ወቅት ነው። አምባሳደሯ ከጉብኝታቸው በኋላ ሲናገሩ ዩናይትድ ስቴትስ ለነሱና በአጠቃላይ በጦርነት ምክንያት ለተፈናቀሉ ዜጎች ልዩ ልዩ ድጋፍ ስታደርግ መቆየቷን ገልጸው የጉዟቸው ዓላማም ከዚሁ ጋር የተያያዘ መሆኑን አስረድተዋል። ወይዘሮ ዝማም አዛናው በትግራይ ክልል አዲ ሀገራይ ተብሎ በሚጠራው አካባቢ ይኖሩ እንደነበር ይናገራሉ። በሰሜኑ የሀገሪቱ ክፍል በተከሰተው ጦርነት አራት ልጆቻቸውን ይዘው ወደ ሰሜን ጎንደር ዳባት ወረዳ ሽመላኮ የተፈናቃዮች መጠለያ ጣቢያ ከገቡ ከአንድ አመት በላይ እንደሆናቸውም ገልጸዋል። በመጠለያ ጣቢያው ምግብን ጨምሮ በቂ መሰረታዊ አቅርቦት ባለመኖሩ ልጆቻቸውን አብልቶ ለማሳደር ወደ ከተማ በመውጣት በሴተኛ አዳሪነት ህይወት ጭምር ለመሰማራት መገደዳቸውንም ይናገራሉ። ወይዘሮ ዝማም ከ2000 በላይ መሰል ተፈናቃዮችን የጎበኙ በኢትዮጵያ የአሜሪካ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን በመጠለያ ጣቢያ ያሉ ተፈናቃዮችንም ቅሬታ አዳምጠዋል። አምባሳደር ትሬሲ ጃኮብሰን ከጉብኝቱ በኋላ ለጋዜጠኞች በሰጡት መግለጫ ሀገራቸው ለመሰል ተፈናቃዮችና ለሌሎች ኢትዮጵያውያን ድጋፍ ስታደርግ መቆየቷንም አብራርተዋል።
In terms of our support to Amhara, the northern conflict affected people in general,
ለአማራ ክልልና በሰሜን ኢትዮጵያው ጦርነት ለተጎዱ ሰዎች የምናደርገውን አጠቃላይ ድጋፍ በተመለከተ ለሶስቱ ማለትም ለአማራ፣ ለአፋርና ለትግራይ ክልሎች ባለፈው አንድ አመት 616 ሚሊዮን ዶላር ነው ያወጣነው። በአማራ ክልል 2 ሚሊዮን ሰዎችን የመገበ ለአማራ ክልል የተደረገው የድጋፍ መጠን በዶላር 180 ሚሊዮን ነው። ይህ ለተፈናቀሉ ሰዎችና ባይፈናቀሉም የምግብ ዋስትናቸው ላልተረጋገጠ ሰዎች የሚደረገውን ድጋፍም ይጨምራል። እና በሁሉም የአማራ ክልል አካባቢዎች ድጋፍ እያደረግንላቸው ነው። ሁልጊዜም የድጋፍ ፍላጎቶች አሉ። ተጨማሪ ድጋፍም ያስፈልጋል። እናንተን ጋዜጠኞችን አንድ ላይ ያሰባሰብኩበት አንዱ ምክንያትም ለሰብአዊ ድጋፍ ያለውን ጥያቄ እንድትዘግቡበት ነው።
አካባቢው በሰሜኑ የኢትዮጵያ ጦርነት አቅራቢያ የሚገኝና ለሰባዊና ቁሳዊ ጉዳት ከተጋለጡ ቦታዎች አንዱ ነው። አምባሳደሯ ይህንኑ አጠቃላይ የሰላምና የጸጥታ ሁኔታ ከጎንደር ከተማ ተቀዳሚ ምክትል ከንቲባ ዘውዱ ማለደ ጋርም ተወያይተዋል። ከውይይቱ በኋላ ከንቲባው ማስተያየት ሰጥተዋል። በሌላ በኩል የዩናይትድ ስቴትስ ኤምባሲ በኢትዮጵያ የምግብ ዋስትና ለማረጋጋት የሚደረገውን ጥረት ለማገዝ የ 55 ሚሊዮን ዶላር ገደማ ተጨማሪ ድጋፍ ዩናይትድ ስቴትስ ማድረጓን ዛሬ ባወጣው መግለጫ አስታውቋል። የዩኤስኤድ ነው ይህንን ድጋፍ ያደረገው። ድጋፉም ፕሬዝዳንት ጆ ባይደን በምግብ እጥረት ተጋላጭ ለሆኑና በዓለም ዙሪያ ላሉ ዜጎች የሚውል የ2.76 ቢሊዮን ዶላር ድጋፍ ለማድረግ የገቡት ቃል አካል እንደሆነም ተነግሯል። አድማጮች ይህንን ዘገባ አጠናቅራ ይላከችልን አስቴር ምስጋናው ከጎንደር ነው። ቪዲዮ በዚህ ላይ ተጠናቀረው ሙሉ ቪዲዮ በዌብሳይታችንና በፌስቡክ ገጻችን ላይ ማግኘት ትችላላችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ አገልግሎት ዝግጅታችንን ነው የሰማችሁት። ለዕለቱ አብይ ርዕስ የተጠናቀረውን ዘገባ ነበር። የትንታኔው መጽሔት ይቀጥላል። በተከታዩ ዘገባችን የኤርትራውያን ስደተኞች የሚዳስስ ዘገባ አስተናግተናል። ከ100 በላይ የሚሆኑና በአዲስ አበባ አቅራቢያ ሰፍረው የነበሩ ኤርትራውያን ተወስደው በአማራና ትግራይ ክልል መካከል ባለውና ባልተረጋጋው አካባቢ ሰፍረዋል የሚሉ ሪፖርቶች እንዳሳሰቡት ሪፊጂ ኢንተርናሽናል የተሰኘ የእርዳታ ድርጅት አስታውቋል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ነው። እንግዲህ ወልዴ እንደሚከተለው ያቀርበዋል።
የኤርትራ ስደተኞችን ኢላማ አድርጎ በመሰብሰብ ግጭት ወዳለበት የሀገሪቱ ክፍል ወስዶ አስፍሯል ሲሉ የግብረሰናይ ድርጅቶች የኢትዮጵያ መንግስትን በመክሰስ ላይ ናቸው። አብዱላሂ ሐላኪ ሪፊጂ ኢንተርናሽናል የተሰኘ የእርዳታ ድርጅት የምስራቅና የደቡብ አፍሪካ ከፍተኛ ኃላፊ ናቸው።
Over the last few days, Eritrean refugees who have been living in Ethiopia for some time.
መንግስት በአዲስ አበባ አካባቢ ይኖሩ የነበሩ የኤርትራ ስደተኞችን ባለፉት ጥቂት ቀናት ሰብስቦ ወደ አማራ ክልል ወስዷቸዋል። በድንበር የሚዋሰኑት የአማራና ትግራይ ክልል አካባቢዎች ደግሞ ውጥረት አለ።
በኢትዮጵያ መንግስትና በትግራይ አማጽያን መካከል በጥቅምት 2013 ጦርነት ከመቀስቀሱ በፊት ወደ 20,000 የሚጠጉ የኤርትራ ስደተኞች በትግራይ ክልል ባሉ የስደተኛ ካምፖች ይኖሩ ነበር። የኤርትራና የትግራይ ኃይሎች ካምፖቹን አጥቅተዋል የሚል ክስ ከተሰማ ጀምሮ ግን ስደተኞቹ ወደ አማራና አፋር ክልል ጥቂቶቹም ወደ አዲስ አበባ ፈልሰዋል። ጦርነቱ በተፋፋመበት 2013 መጀመሪያ ላይ የኢትዮጵያ መንግስት በመዲናው አዲስ አበባ ይገኙ የነበሩ የኤርትራ ስደተኞችን ሰብስቦ አዲሃሩሽና ማይአኒ በተባሉ የትግራይ አካባቢዎች አስፍሯል። ሐላኪ እንደሚሉት በኢትዮጵያ የሚኖሩ የኤርትራ ስደተኞች ከሌሎች ማህበረሰቦች አንጻር በብዙ መንገድ በጣም ለችግር የተጋለጡ ናቸው።
They are caught between Eritrean government tracking them because
የኤርትራ መንግስት ለሀገራቸው መጥፎ ስም ያሰጣሉ በሚል ይከታተላቸዋል። በኢትዮጵያ ጦርነት ላይ ያሉት ወገኖች ደግሞ ኢላማ ያደርጓቸዋል። በእነዚህ ሁለት ነገሮች መሃል አጣብቂኝ ውስጥ ይገኛሉ። በመሆኑም ሞት፣ ጾታዊ ጥቃትና ሌሎችም ከባድ የሰብአዊ መብት ረገጣዎች ይደርስባቸዋል።
የሂዩማን ራይትስ ዎች ባለፈው አመት ባወጣው ሪፖርት የኤርትራ ኃይሎችና የትግራይ ሚሊሻዎች በስደተኞቹ ላይ ግድያ፣ አስገድዶ መድፈርና ሌሎች ወከባዎች እንደተፈጸመባቸው አስታውቋል። ኢትዮጵያ ወደ 140,000 የሚሆኑና ጥቃትንና አስከፊ የኑሮ ሁኔታን በመሸሽ የመጡ ኤርትራውያንን ታስተናግዳለች። ለስደተኞች የሰብአዊ መብትና ጥበቃና ደህንነትን በሚመለከት የሚሰራው ሪፊጂ ኢንተርናሽናል የኢትዮጵያ መንግስት የራሱን ህግ በማክበር የኤርትራ ስደተኞችን ከሚደርስባቸው ጥቃት እንዲከላከል ጥሪ አድርጓል። መሐመድ ይሱፍ ከናይሮቢ ለላከው ዘገባ እንግዲህ ወለነኝ ከአሌክዛንድሪያ ቨርጂኒያ።
ከዚህ ዘገባ ሳንወጣ የዛሬ 10 ቀን አካባቢ ከአዲስ አበባ ውጪ ከሚገኝ ቤተክርስቲያን ተሳልሞ ሲመለሱ ለግጣፎ አካባቢ በፖሊስ ተይዘው ከዛም ደግሞ ታስረው ወደ ዳባት መጠለያ ካምፑስ ተወስደው እዛ የሚገኙ ኤርትራውያን እስካሁን ድረስ ቀለብ ስላልተሰጣቸው ችግር ላይ እንደሚገኙ ገልጸዋል። ገብረ ሚካኤል ገብረ መድን ያጠናቀረው ዘገባ ነው እንደሚከተለው ይቀርባል።
ከስደተኞች ካምፕ በህጋዊ መንገድ ወጥቶ የከተማ ስደተኛ ተብሎ በየአመቱ መታወቂያውን ያደሰ በአዲስ አበባ ሲኖር እንደነበር የሚገልጸው ናትናኤል ገብረስላሴ ወደ ዳባት ከተወሰዱት ኤርትራውያን አንዱ ነው። ናትናኤል ለአሜሪካ ድምጽ እንደተናገረው ሰዎቹ ከአዲስ አበባ 220 ኪሎ ሜትር ርቆ በሚገኝ ቤተክርስቲያን ተሳልመውና ጸበል ተጠምቀው ሲመለሱ ነው የተያዙ። እሁድ ዕለት ከምሽቱ 12 ሰዓት ገደማ በፖሊስ ከተያዙ በኋላ እስከ ማክሰኞ ጧት ድረስ እዛው ለገጣፎ አካባቢ ተይዘው እንደቆዩ የሚገልጸው ናትናኤል ማክሰኞ ጧት ከለገጣፎ ተነስተው ሮብ ዳባት መድረሳቸውን ተናግሯል።
አንድ ፍራሽ ከበከበርታ አንድ መንጠፍ ነው ማለት ነው።
አንድ ፍራሽ፣ ሁለት ብርድ ልብስና አንድ መንጣፍ ሰጥተውናል። ከዛም እዛው አካባቢ ቤቶች አሉ፣ ሂዱና እዛ ግቡ አሉ። ቀለብ እስካሁን ድረስ አልሰጡንም። እስካሁን ደራሳችን ገንዘብ ነው እየተጠቀመን ያለ ነው። በካምፕ ውስጥ የሚያውቃቸው ሰዎች አሏቸው ደግሞ ከነሱ ጋር ይጠቀማሉ።
ስሜ እንዳይጠቀስ ያለን አንድ ግለሰብ በበኩሉ ከአራት ወራት በፊት ቪዛ አግኝቶ ከኡጋንዳ ወደ ኢትዮጵያ እንደመጣና ከዚህ በፊት ጸበል ወደ ተጠመቀበት ቤተክርስቲያን ስለትና ስጦታ ለማድረስ እንደሄደ ይገልጻል። ከለገጣፎ ተይዘው ወደ ዳባት የተወሰዱት ኤርትራውያን ብዛት 165 እንደሆነ የሚገልጸው ግለሰቡ ከነሱ መካከል የሚያጠቡ እናቶችና በመድኃኒት የሚኖሩ ህመምተኞች እንደሚገኙባቸው ተናግረዋል።
ህፃናት ትቶ የመጡ እናቶች አሉ፣ ነፍሰ ጡሮች አሉ፣ ልጆቻቸውን ለጎረቤት ሰጥተው የመጡና አሁን ደዚህ የመጡ ባልና ሚስቶች አሉ። የአንድ አመት ከስድስት ወር ህፃን ትታ የመጣች እናት አለች። እዚህ የአእምሮ ችግር ያለባቸው 10 ሰዎች አሉ። ያለ መድኃኒት የማትንቀሳቀስ ሴት አለች። ቤተሰቦቻቸው አዲስ አበባ ናቸው። እነዚህ ወደዚህ መጥተዋል። የአሜሪካና የካናዳ ዜግነት ያላቸው ሰዎች አሉ። በኢትዮጵያ ህግ መሰረት ቪዛ የተሰጠው ሰው የመንቀሳቀስ መብት አለው። ለምንድን ነው ቪዛ ያለን ወደ ካምፕ የመጣ ነው ብለናቸዋል። በቱሪስትና በስደተኛ መካከል ልዩነት የለም ወይ ብለናቸው መልስ አልሰጡንም። ቀለብ አልተሰጠንም። ገንዘብ ካለ ትበላለ፣ ከሌለ ጾመን ታራለ።
የፌደራል ፖሊስ በዚህ ጉዳይ ዙሪያ የሰማው ነገር እንደሌለ ቃል አቀባዩ ጄላን አብዲ ተናግሯል። ከኢትዮጵያ የስደተኞችና ከስደት ተመላሾች አገልግሎት አስተያየት ለማግኘት ያደረግነው ጥረትም አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ጉዳዩን እየተከታተለው እንደሆነ በኮሚሽኑ የስደተኞችና ተፈናቃዮች መብቶች ክትትል የስራ ክፍል ዳይሬክተር የሆኑት እንጉዳይ መስቀሌ ገልጿል።
እኛም ደርሶን ክሎዝሊ ፎሎ አፕ ያደርግና እስቲ ዩኤንኤችሲአር ደውለንላቸው እነሱም ፎሎ አፕ ያደርጉ እንደሆነ ነው የነገሩን። ክትትል እየተደረገ ነው ያለው ወደ ዳባ ተወስቷል የሚልና ፎሎ አፕ ያደርገ ነው ያለው።
ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ደቡብ ክልል ነው የምናመራው። የደቡብ ክልል አደረጃጀት ጥያቄዎች ላይ ለመወሰን ህዝቡ እንዲወያይበት ቀርቧል የተባለው የኩታ ገጠም ወይም ደግሞ የክላስተር አደረጃጀት ሰነድ ላይ ጥያቄ እንዳላቸውና እንደማይቀበሉት የገለጹ የወላይታ ብሔራዊ ንቅናቄ ስራ አስፈጻሚዎች መግለጫ አውጥተዋል። የክልልነት ጥያቄዎችን በተመለከተ የክልሉ መንግስት አቋም አዲስ የሚመሰረቱ ክልሎች የሚመሰረቱት በህዝብ ፍላጎት ብቻ ነው፣ ለዚህም ሲባል በየአካባቢው ውይይት ተጀምሯል ሲሉ የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምጽ ተናግረዋል። የአሜሪካ ድምጽ ያነጋገራቸው ምሁራን ደግሞ የክልሉ መንግስት በቀረበው የደቡብ ክልል ዕጣ ፈንታ ላይ የጠራ አቋም አለማሳየቱን ተናግረው መፍትሄው ውሳኔው ህዝብ አለያም ደግሞ አሁን ስራ ላይ ያለውን የሀገሪቱን የክልሉን ህገ መንግስት ማሻሻል ነው ሲሉ አስተያየት ሰጥተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ ያሰናዳውን ዘገባ እንደሚከተለው ያቀርበዋል።
የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ሞጊሶ የንቅናቄው ስራ አስፈጻሚ ኮሚቴ ለሁለት ቀናት አስቸኳይ ጉባኤ በወላይታ ሶዶ ከተማ ካደረገ በኋላ የክልሉ መንግስት አሊያም ገዢ ፓርቲ ክልሉን በኩታ ገጠም አሊያም በክላስተር ለማደራጀት ያሰናዳውን ውይይት ህገ መንግስታዊ፣ ታሪካዊና ተፈጥሯዊ ራስን በራስ የማስተዳደር መብት ወደ ጎን ተወይ ሲሉ ንቅናቄው ያወጣውን መግለጫ ፍሬ ሐሳብ ለአሜሪካ ድምጽ በስልክ ተናግሯል።
የምንቃወምበት መሰረታዊ ምክንያት አንደኛ ጨፍላቂ ነው። ምክንያቱም ደቡባዊ ማንነት ማለት ወላይታነትን የሚያጠፋ መሻት ወይም ደግሞ የነሱ ሚሊንግ ራሳቸው አሲሚሌሽንስ የሆነ ሀሳብ በመሆኑ ሮቢራዊ ፌዴራሊዝም የብሔሮችን ባህል፣ ማንነት፣ ታሪክ እንዲበለጽግና እንዲለመልም እንዲሁም የበደሉት ዲሞክራሲያዊነቱ እንዲረጋገጥ የበለጠ ወደፊት መራመድ እንጂ ህዝቦችና ብሔሮችን ጨፍልቆ ደቡባዊ ነው ማንነትን መገንባት የህገ መንግስታዊ እሳቢ ነው። ይህ አካሄድ በህዝቡ ውስጥ ቁጣን በመቀስቀሱን ህዝቡ ጥያቄ ይመለስ ያለው በጥያቄው እና በህገ መንግስቱ መሰረት እንዲመለስ አካሄዳችን እንዲያርሙና አካባቢው ሰላም እንዳይናጋ ልማቱም እንዳይደናቀፍ ለማሳሰብ ጭምር ነው። ይህን መግለጫ ያወጣ ነው።
የወላይታ ህዝብ ብቻውን ክልል ለመመስረት እንጂ ከሌሎች ጋር ለመቀጠል አይደለም የጠየቀው ያሉትን የንቅናቄውን ሊቀመንበር አቶ አማኑኤልን ወላይታ ከሌሎች ጋር ክልል ቢመሰርት ምን ይጎዳል? ብቻውን ብደራጅስ ምን የተለየ ጥቅም ያገኛል? ሲል ቪኦኤ ጠይቋቸው ነበር።
የደረጃ ግንኙነት ያቆማል። ይህ ስልጣን የመወሰን ባለቤትነትን ያገኛል። ወላይታ በኢኮኖሚ፣ በማህበራዊ፣ በፖለቲካ ጉዳይ የመወሰን ስልጣን ተነፍጓል። እየወሰን አለ። ቢወስን ኖሮ ይሄ ጥያቄ የወላይታ ህዝብ ውሳኔ ይፈጸም ነበረ።
የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲም የክልሉ የአደረጃጀትና የክልል ጥያቄዎች የሚወሰኑት በክልሉ ህዝብ ስምምነትና ምክክር ነው ሲሉ ተናግሯል። የክልሉ መንግስት አቋምም አዲስ የሚመሰረቱ ክልሎች የሚመሰረቱት በህዝብ ፍላጎት፣ የህዝብን የልማትና የመልካም አስተዳደር ጥያቄዎችን እንደሚያረጋግጥ ሁኔታ ነው በማለት ተናግሯል። ለዚህም ሲባል በየአካባቢው ውይይት ተጀምሯል ሲሉም ለአሜሪካ ድምጽ ገልጿል።
ሀገር እንዲፈርስ እድል በሚፈጥር መንገድ፣ ይሄን ዲዛይን አድርጎ ለሚሰሩ ሰዎች እድል በሚሆን መንገድ የሚደረገው ጽንፈኝነት በፍጹም ተቀባይነት የለውም፣ አይታገስም መንግስት ይዝላል። በተረጋጋ መንገድ፣ በሰለጠነ መንገድ ውይይት አድርጎ የሰለጠነ ምክክር አድርገን መተማመን ፈጥረን የምናቋቁመው ክልልም ለልማት እድል በሚሆን መንገድ ከጥላቻ ውጪ ሆነን የምናደራጅበት ሁኔታ ነው መፈጠር ያለበት። ቀጣይ በምክክርና በሰለጠነ መንገድ ለመፍታት የጀመርነውን ስራ በእውቀት ማገዝ አለባት። ለፖለቲካ ነጋዴዎች መጋለጥ የለበትም። ይክላል
ቪኦኤ ያነጋገራቸው የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳያሞ ዳለም የክልሉ መንግስት በቀረው የደቡብ ክልል ዕጣ ፈንታ ላይ የጠራ አቋም አለማሳየቱን ተናግሯል። ወላይታን ጨምሮ በክልል ለመደራጀት እንሻለን ሲሉ ለጠየቁ ሁሉም ዞኖች የክልል አደረጃጀት መፍቀድ ይቻል እንደሆነ የተጠየቁት የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ይህንን ብሏል።
እኔ ስለሌሎቹ እንዲህ ነው ብዬ ለመናገር መብቱም የለኝም ስልጣኑም የለኝም። ምክንያቱም ይሄ እኔ አውቅልሃለሁ ፖለቲካ ነው የሚሆነው፣ የቢሮዎችንም መብትን መንካት ነው የሚሆነው። ፈልጋለሁም አልፈልግም ያለው እራሱ ነው የሚወስነው። ጥቅሙ መጉደቱም ያቆሱ ነው።
አቶ ዳየውን በበኩላቸውም ለሁሉም ዞኖች በክልል እንዲደራጁ መፍቀድ አዋጭ አለመሆኑን ጠቅሰው ለሚገባቸው ግን በውሳኔ ህዝብ መስመር ማስያዝ እንደሚገባ ተናግረው በዘገየ ቁጥር ግን የህውከት መንስኤ የሆነ ሊሄድ እንደሚችልም ተናግሯል።
ከሪፈረንደም ውጭ ህዝብም እኮ በህግ መሰረት ነው ስልጣኑ የሚጠቀመው ምርጫ ሲመርጥ እና ውሳኔ ህዝብ ሲሰጥ እንጂ በየቀኑ ህዝብም ከህግ ውጭ በውይይት የሚቀያይራቸው ነገሮች አሉ። ስለዚህ ይሄ አንደኛ ውይይት የሚሉት ያው ድርጅት አባል ነው የሚያወሩት። መጀመሪያ ድርጅታዊ ዩኒቲ እኮ የለውም። ፓርቲው ራሱ አቋም ቢኖረው ነው ህዝብ በምን ላይ ነው ህዝብ የሚወያየው አሁን የሚል ጥያቄ ስታነሳ የለም።
የመጨረሻ መፍትሄው ውሳኔ ህዝብ ማካሄድ አሊያም አሁን ስራ ላይ ያለውን የአገሪቱና የክልሉን ህገ መንግስት ማሻሻል ነው ብለው እንደሚያምኑም ለቪኦኤ ተናግሯል። ቀደም ሲል በአዲስ መልክ ከተደራጁት ከሲዳማና ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ውጭ በክልሉ ከ10 በላይ ዞኖች በክልል የመደራጀት ጥያቄ አላቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባችን እንወሰዳችሁ። ጦርነት እንዲሁም ከ40 አመታት በኋላ በአስከፊነቱ የተመዘገበ ድርቅ ባለበት ሁኔታ የኢትዮጵያ ስንዴ ምርት 70% እንደሚያድግ ይጠበቃል። ይህም ከውጭ በመታስገባው ስንዴ ላይ ያላትን ጥገኝነት ለመቀነስ የምታደርገውን ጥረት ይረዳል ይለናል ሄነሪ ዊልኪንስ ከሰመራ ባጠናቀረው ሪፖርት። የስንዴ ምርቱ ትልቅ ተስፋ የሚሰጥ ቢሆንም ሩሲያ ዩክሬንን መወረሯን ተከትሎ በተፈጠረው የአቅርቦት መዛባት ምክንያት በሚሊዮን የሚቆጠሩ ተፈናቃይ ኢትዮጵያውያንም የምግብ እርዳታ ያሻቸዋል። ዘገባውን የሄነሪ ዊልካንስ ነው እንግድ ወልዴ እንደሚከተለው ያቀርባል።
ትራክተሮች በሰመራ ዳርቻ የሚገኙ ማሳዎችን ለስንዴ ያዘጋጁ ነው። በደረቅነቱና በበረሃነቱ የሚታወቀው አፋር ክልል በመስኖ የሚለሙ መሬቶች በብዛት በመጨመር ላይ ናቸው። መንግስት ስንዴን በብዛት ለማምረት እቅድ በመያዙ ምርቱ ከ1.42 ሚሊዮን ቶን ወደ 2.4 ቶን በአመት እንደሚያድግ ከመንግስት የሚወጡ አሃዞች ያሳያሉ። ጌቱ ካሳ በዚህ የመንግስት ፕሮጀክት ላይ ከሚሰሩት አንዱ ነው።
አዎ መንግስት ምንድነው አላማ?
The government aims for this program is to cover the
yield program ከገበያ የሚገኘውንና ከውጪ የሚመጣውን ስንዴ እንዲተካ እንዲሁም ለህዝቡ ስራ እንዲፈጥር መንግስት ግብ ያደረገበት ነው።
ሌላው ሰራተኛ ኃይለ ማርያም አበራ እንደሚለው ደግሞ ፕሮጀክቱ ለርሱ መልካም ነገርን ይዞ መጥቷል።
ለውጡ ጥሩ ነው በርግጥ። I used to
work for one በሌላ ፕሮግራም ላይ ስሰራ 1900 ብር ነው ማገኘው። አሁን ይህ ፕሮግራም በመጀመሩ 3000 ብር ይከፈለኛል።
የመንግስት እቅድ በሚቀጥለው አመት ከውጭ የሚገባውን ስንዴ ማስቆም ነው። መሐመድ ኑሪ በሰመራ የመንግስት ተወካይ ናቸው።
8000 ባለፈው አመት በ8400 ሄክታር መሬት ላይ ስንዴ ለማምረት አቅደን ተሳክቶልናል። ይህም የሆነው በመንግስትና በህዝቡ ትብብር ነው። ወደፊትም ኃይላችንን ጨምረን ምርታችንን የበለጠ ለማሳደግ እንጥራለን።
የአሜሪካ የግብርና መስሪያ ቤት እንደሚለው ግን የኢትዮጵያ የውጭ ስንዴን አስቀራለው ማለት የማይሆን ነገር ነው። ለኢትዮጵያ ተከታታይ የምግብ እርዳታ የማስፈልጉ ጉዳይ ግልጽ ነው ይላሉ በሰመራ ለአፋር ከብት አርቢዎች ልማት ማህበር የሚሰሩት ቫለሪ ብራውኒንግ።
አፋር region has never been in a worse situation.
የአፋር ክልል እንዳሁን መጥፎ ሁኔታ ውስጥ ሆኖ አያውቅም። በጦርነቱና በድርቁ ምክንያት ችግሩ በእጥፍ ተባብሷል። አሁን መንግስት እንደሚለው 95% የሚሆነው የአፋር ህዝብ የምግብ ዋስትና የለውም።
የተመድ የምግብ ፕሮግራም ፋኦ እንደሚገልጸው በተፈጠረው ከባድ ድርቅ እንዲሁም በማዕከላዊ መንግስትና በትግራይ ክልል መካከል በተደረገው ጦርነት ሳቢያ በኢትዮጵያ 20.4 ሚሊዮን ህዝብ የምግብ እርዳታ ያስፈልገዋል። በተጨማሪም ተፋላሚ ወገኖቹ የምግብ እርዳታ ለተመጽዋቾቹ እንዳይደርስ እንቅፋት ሆነዋል በሚል ሲከሰሱ፣ የተባበሩት መንግስታት ድርጅት በበኩሉ በትግራይ ላይ የተጣለው የነዳጅ ማዕቀብ ነገሮችን አስከፊ አድርጓል ይላል። የስንዴ ፕሮግራሙም የሀገሪቱን ፍላጎት ሊያሟላ አይችልም ሲል ተመድ ያክላል። እንደ የተመድ የምግብ ፕሮግራም ከሆነ የዩክሬኑ ቀውስ የምግብ ዋጋን በ66% እንዲያሻቅብ አድርጓል። በተጨማሪም ይላልፋው ሩሲያ በማዳበሪያ አቅርቦት ላይ ገደብ በመጣሏ ስንዴን ማምረት ከባድና ውድ ያደርገዋል። ቺሚምባ ዴቪድ ፊሪ በፋኦ የምስራቅ አፍሪካ አስተባባሪ ናቸው።
በግልጽ እንደሚታየው እንደ ኢትዮጵያ ያሉና ስንዴና ማዳበሪያ የሚያስገቡ ሀገሮች በእጅጉ ተጎድተዋል።
የምግብ እርዳታ እጅግ ለሚያሻቸውና በመጠባበቅ ላይ ላሉት ግን ማንኛውም እርዳታ የስንዴም ሆነ ሌላ በሰዓቱ መድረሱ ወሳኝ ነው። ሄንሪ ዊትኪንስ ከሰመራ ለላከው ዘገባ እንግዲህ ወልዴ ነኝ ከአሌክዛንድሪያ ቨርጂኒያ።
የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ35 ደቂቃ ይላል። የመጀመሪያው ክፍል መሰናዶ አጠናቀን ወደ ሁለተኛው ተሸጋግረናል። የተወሰኑ ደቂቃዎችንም ወስደናል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ዝግጅቶቻችንን አዳምጣችሁ አስተያየት ሲኖራችሁ አስተያየታችሁን horn@vnews.com የኢሜል አድራሻችን ላኩልን። በተጨማሪም ደግሞ የዋትስአፕ ቁጥራችን 202-251-3505 ነው። ያስተናግድኳችሁ ያለሁት ሲሆን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን እያቀናበረልን ይገኛል። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እንወሰዳችሁ። ወደ ትግራይ ክልል መቀሌ ነው የምናመራው። በትግራይ ክልል መቀሌ ከተማ ውስጥ የሚገኝ አዲ ሀቂ የተሰኘ ገበያን ተዘዋውሮ የተመለከተው ዘጋቢያችን አለም ፍስሐ በዛ የሚገኙ ገበያተኞችን አነጋግሯል። የገበያው ዋጋ ምን ይመስላል ሲልም ጠይቋቸዋል። ለገበያው መወደድ ምክንያቱስ ምንድነው የሚልም ጥያቄዎችን አንስቷል። ከአስካፈሉት አስተያየት ሰጪዎቹ እንደሚከተለው ዘገባውን አጠናቅሮልናል።
ሶስት ሴቶች ገበያን ሁኔታን አስመልክተው መረጃ ሰጥተኛል። ወይዘሮ አመተ ፊሮስ ይባላሉ። ወይዘሮ አመተ ለእንጀራና ቂጣ አገልግሎት በሚውሉ የእህል አይነቶች አስመልክተው ዋጋቸው እንዲህ ይገልጻሉ።
ገበያ ምክንያቱ ጦርነት ካልተነሳ በፊት ጥሩ ነበር፣ በቃ ዘቅ ያለ ነበር። አሁን ግን ያለው ጭማሬ ገንዘቡና መጠኑ አይገናኝም፣ ብስሩ በላይ አይገናኝም ነው የሚለው። አሁንም ምሳሌ ጤፍ ማን 4 ነው ያስኩት ያለሁት። ጤፉ 4000 ነበር፣ አሁን ግን ገበያው ስንት ሆነዋል? ለመግዛት ለአንድ ኩንታል 13000 ነው ያለ። ምሳሌም እንደዛ ማለት ነው። 4000 ነበር፣ ከ4000 አሁን ደግሞ 6000 ገብቷል። ወይ 2-3000 ነው የነበረ ወይ አሁን 6000 ነው የገባ ምሳሌ ማለት ነው። ስርናይም እንደዛ ማለት ነው። 2000 ነበር ወይ 2000 አሁን 4000 ገብቷል። ስንዴ ማለት ነው። ፊኖ እሱም ጨምረዋል። በፊት ለ25 ኪሎ ስንት ነበር? 1300 ምናምን ነበር። አሁን ግን በጣም ነው እንትን ያለ ከፍ ያለ 6000 7000 8000 ምናምን ነው የሚሸጠው ያለ ፊኖ ፊኖ ማለት ነው። ለ50 ኪሎ በፊት በውጊያ ሳልተነሳ ይነሳ ማለት ነው 1300 ነበር። አሁን ግን ጨምረዋል ነው የሚለው ያለው። በቃ 2-3 ነው ጭማሪ ያለ ማለት ነው። እንትን ሲነሳሳ ማለት ነው።
ወይዘሮ አመተ የዋጋ ንረት ምክንያት ጦርነቱ የራሱ ምክንያት እንዳለው ገልጸው የነጋዴዎች ስጋት ግን ዋነኛ ነው ይላሉ።
እጽዋት እንትና ተደርገዋል አይደል? ባንክም የለም ኢንተርኔትም የለም ሁሉም የለም አይደል? እነሱ ሊራህሩ ነበር ለህዝብ ትግራይ። ግን እነሱ ደግሞ እንትኑ ብለዋል አባብሶታል ብዬ ለህዝብ ትግራይ መራህራ ነበረባቸው። ነጋዴ መራህራ አለበት። እኔ ላንተ ካለኝ ላንተ ከሰጠሁኩ ጥሩ ነው። እና ይሄ ምንድነው ህብረተሰባችን ተከፋፍሎ መብላት እኮ የነበረ ነው። አሁን ግን እነዚህ ነጋዴዎች ደግሞ አባብሶታል ማለት ነው። ለውጊያው አባብሶታል ስለሆኑ እነዚህ በደንብ መንግስት ትኩረት አድርጎ በደንብ እንትን ማድረግ አለበት፣ ስጉምት መውሰድ አለበት ነው የሚለው።
ሌላው የገበያው ሁኔታ አስመልክተው መረጃ የሰጡኝ ወይዘሮ ግሬ ደስታ ይባላሉ። ለወጥ መስሪያ የሚገለገልባቸው የጥራጥሬና ዘይትን ዋጋ አስመልክተው እንዲህ ይገልጻሉ።
ከጦርነት በፊት የነበረ ሁሉ ርካሽ ነገር ነበር። አሁን ግን የለም። ብትሄድ ዛሬ አሁን ጠይቀህ ዞር ብለህ ብትመለስ ውድ ሆነ ይቀያል ማለት ነው። ስለዚህ ያሁኑም መናገር በጣም ያጥራል። ለምሳሌው ሽንኩርት፣ ድንች፣ ኮሚደሪ፣ ቡና፣ ስኳር፣ ምሳሌው ጨው አሁን ውድ ሆነዋል። ከጦርነት በፊት እሽግ 25 ነው የነበረ አሁን 200 ደርሷል። ኮሚደሪ 50 ሳንቲም ነው የሚሸጥ የነበረ በቅጥርነት በፊት አሁን 65 ደርሷል። ድንች እንደዛ ከጦርነት በፊት ሰርግስ ምናምን ሲበዛ ትንሽ ጨምር ነበረ አሁን ግን በጣም ነው የሚወድ ያለ። እንኳን አውደ አመት ሆነ ይልቅ ማንም ጊዜ ሄደን ስሳና ስሳ ምስት ነው ያለ ከጠርነት በፊት እንዳላ ወደዚህ ማለት ነው በርበረ 250 ነው የነበረ ከጠርነት በፊት አሁን ግን 750 ሆነዋል ስለዚህ አለመናገር ዲቀር አለመናገሩ 50 ሳንቲም ህገስተ ንግዚው ልትጠቀም የነበርክ አሁን 2500 ሆነ ነው ያለ ቀንደዛ ነው ደሃም ያላ የለም የለም ያለ ግን ያለ ነው ነጎማ 5 ሊትሮ 2500
ለምንድን ነው እንደዛ ያው ነው ሁሉ ነገር ዘይቱም ሊሆን ይችላል በርበሩም ሊሆን ይችላል ለምንድን ነው ዋጋው ደው ነው
ያው ነጋዴ ነው ነጋዴ ነው ትነጋዴ እንደ ፍላጎት ስለሚነግድ ቃ ምንም ስንት ነው ነግደ ስንት ነው ትርፍ ስንት ነው ክሳራ ሁሉ የሚጠይቅ ስለሌለው በቃ አንድ ቀን ይጠይቃሉ ሁለተኛ ቀን ስለሚለቀቅ በዚህ ነው ዛሬ በያስሩኝ ዛሬም ቢጠይቁኝ ነገ ይለቀኛል ይያለ ለፈልገ ያርጋል በየዳሩ የደበቀ በመሐንደራ እና በጋሪ ተመልሶ መጥቶ ይሸጣል አሁን እናንተ ይገዛለሁ ብትል አንድ ሚናዋል አርጎ ከሆነ ቦታ አውጥቶ 2500 ይሸጣል እኔ ቢጠይቀው የለም አልቀዋል ይለኛል
የለም የሚባል ነገር ምን አለ
የለም ማለት እኔ አልቀበለው ምክንያት የለም ከተባለ 2 አመት 3 አመት አርገናል ከየት ይመጣል ብለን እናስባለን አለ ነጋዴ የደበቀው ነው እኮ ምን ይላል ነጋዴ የደበቀው ነው በየቦታው የተደበቀ በርበረ ሲባል ግዜ በማኪና ጭኖ በመሐንደራ ጭኖ ያመጣል ከየት ኮልዲያ ነው ከደሴ ነው ያመጣት ያሉ ከሀገራችን ከዚህ ቡናም እንደዛ ነው ስለም እኔ ቁጥጥር የለም ነው የሚል
በመጨረሻ የቡና ስኳር እንጨትና ከሰል ለዋጋ ሁኔታ ተመልክቶ መረጃ ሰጠችን ወይን ወልት ባላለች
ያው የገበያ ሁኔታው ስናይ በጣም ውድ ነው ያለው አሁን ሰው በጣም በሚገርም ሁኔታ ከባድ ኑሮ ነው እየኖረ ያለውና እንደ ምሳሌ ካነሳን አሁን የቡና ሁኔታ ካየን በጣም ውድ ነው ከሁኔታው በፊት የነበረው 130 ምናምን ነበር አሁን እስከ 700 ሰማኒያ ከዛ በላይ ነው ያለው የቡና ማለት ነው ስኳርም ስናይ ካሁን በፊት የነበረው 22 ብር ከምናምን እንደዚህ ነበር አሁን ደግሞ 150 160 ነው ያለው ክሰልና ያው የማገዶ ሁኔታ ስናይ ደግሞ በጣም ተወደዋል እሱም ያው በአሁን የምንገዛው አሁን ክሰል ካየን 400 የነበረ አሁን ወደ 800 ከዛ በላይ ነው ያለው የማገዶ ስናይ ደግሞ እንደዛው 200 ምናምን የነበረ ለኩንታል አሁን በጣም ተወዶ እንግዲህ ወደ 700 ወደ 700 ላይ ነው እየገዛን ያለ ነው ማለት ነው
ምንድነው የሚያወራው ምክንያቱም የዋጋውን ንረት ምክንያት ምንድነው ብለሽ ታምናለሽ አንቺ
ማለት አሁን መንገዱ ተዘጋግቶ ስለሆነ እንግዲህ በዛ ምክንያት የሚገባውን እቃ ምናምን ስለሌለ በዛ በጣም ተወደዋል የእንጨትና የክሰል መወደዱ ምክንያት ደግሞ እንግዲህ እንደምናየው የኤሌክትሪክ መቆራረጥ ስላለ በዛ ምክንያት የተጠቃሚው ሁኔታ በዛው ልክ ስለሆነ በዛ ነው የተወደደው።
ጦርነት ያመጣው ችግር እንዳለ ሁሉም ሲገልጡ የነጋዴዎች ስግብግብነት ግን እንደዋንኛ ምክንያት አድርገዋል። ሁሉም ለሰጠኝ መረጃ እጅግ በጣም አመሰግናለሁ። ዓለም ፍሳ ለአሜሪካ ሬዲዮ ከመቀለ።
ዛሬ ማክሰኞ ምሽት ነው። ማክሰኞ ምሽት ደግሞ ሳምንታዊ ቅንብር አለን። ንግድና ምጣኔ ሀብት። በዛሬው የንግድና ምጣኔ ሀብት ዝግጅታችን የኢትዮጵያ መንግስት የነዳጅ ዋጋን ለማረጋጋት በየወሩ በአማካኝ ወደ 10 ቢሊዮን ብር ሲያወጣ መቆየቱን ከዚህ ቀደም ወይም ከሁለት ሳምንታት በፊት አስታውቋል። በዚህ የተነሳም ኢትዮጵያ ከ46 ቢሊዮን ብር በላይ ከፍተኛ ዕዳ ለመሸከም መገደዷን በመግለጽም ይህን ጫና ለመቀነስና ደረጃ በደረጃ ለማስቀረት በሚል የነዳጅ ድጎማን ለማንሳት ማሰቡንና በተወሰነ መልኩም ማንሳት መጀመሩን ይፋ አድርጓል። ይሁንና መንግስት እርምጃውን ሊመጣ የሚችለውን የ ንግድና ምጣኔ ሀብት ወይም የኢኮኖሚና ማህበራዊ ጫናን ታሳቢ በማድረግ እንደሆነ ሲገልጽ ቆይቷል። የአሜሪካ ድምጽ ያነጋገራቸው የምጣኔ ሀብት ባለሙያዎች ደግሞ እርምጃው በተቃራኒው የኢኮኖሚና ማህበራዊ ጫናን ይፈጥራል ሲሉ አስተያየት ሰጥተዋል። ባለሙያዎቹን ያነጋገራቸው ደረጀ ደስታ ነው፣ እንደሚከተለው አሰናድቶታል።
ከድጎማው መነሳት ጋር የንግድና ቀጠናዊ ትስስር ሚኒስቴር ከሰኔ 29 2014 ጀምሮ የነዳጅ መሸጫ ዋጋ ማስተካከያ እያለ የሚጠራውን ጭማሪ ማድረጉ ይታወቃል። በዚህ ሂደት ሁለት ነገሮች ሆነዋል። አንደኛ የነዳጅ ዋጋው ጭማሪ ቀጥሏል። ሁለተኛ የኢትዮጵያ መንግስት ለነዳጅ ግዢ የሚያወጣውን ድጎማ ደረጃ በደረጃ እያነሳ እንደሚሄድ አስታውቋል። የምጣኔ ሀብት ተመራማሪና የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳ ከመንግስት ድጎማ መነሳት በስተጀርባ ያለው ምክንያት ሌላ ነገር ነው ይላሉ።
የነዳጅ ድጎማ በሚመለከት ሁለት ነገር ነው እንግዲህ። አንደኛው መንግስት ፊስካል በርደን አለብኝ በቃ አልቻልኩትም ነው የሚለው። አልቻልኩትም ምክንያት ከጠቅላላ ኢምፖርታችን 18% ገደማ ነዳጅ ላይ እናጠፋለን። ያ ማለት ጠቅላላ ኢምፖርታችን ወደ 16 ቢሊዮን ገደማ ነው። የዛ አንድ አምስተኛ ያህል እዛ ላይ እናጠፋለን ለማለት እና ብዙ ነው ነዳጅ ላይ እናጠፋ። ስለዚህ መንግስት ነዳጅ እየጨመረ ነው ያለ ሁኔታ እየተለወጠ ነው አልቻልኩትም ነው የሚለው። ከጀርባው ግን ምን አለ? ዓለም አቀፍ ድርጅቶች እርዳታ ሰጥ አንዱ ሪኳየርመንታቸው ሰብሲዲ የሚባል አቁም ነው እና ስለዚህ ከጀርባው እርግጠኛ ነኝ የዓለም አቀፍ ድርጅቶች ተጽዕኖዋል። ሰብሲዲ ካላነሳ ብድር አልሰጥህም አለ። ግን እውነትም ተጽዕኖም ወጪም አለበት።
በሌላ በኩል መንግስት ድጎማውን አነሳው ሲል ቀድሞውንስ ቢሆን ይደጎም የነበረው ማን ነበር? አሁንስ የተነሳው ከማን ነው ብለው ይጠይቃሉ ፕሮፌሰር አለማየሁ ገዳ።
ማን ነው የሚደጎመው የሚለው ላይ ስታይ ሁለት ነገር ነው። ማን ነው የሚደጎመው? መንግስት የሚለው እኔ ሀብታም አልደጎሙም ነው የሚለው። ግን ጠቅላላ ሀገሪቱ ውስጥ ያሉት መኪናዎች 1.3 ሚሊዮን ናቸው። 1,300,000 ማለት ከዛ ውስጥ አይ ቲንክ የግሉ ከ300,000 የሚበልጥ አይመስለኝም። ገማ የቀረው 1 ሚሊዮን የመንግስትና የስራ መኪኖች ናቸው። ስለዚህ ዋናው ችግር ያለብኝ የዚህ መንግስት ድጎማ ፖሊሲ ላይ ድጎማ የፖለቲካ ጥያቄ ነው፣ ዲስትሪቢሽን ኦፍ ኢንካም። ምክንያቱም አት ዘ ኤንድ ኦፍ ዘ ዴ አንተ የምትደጉመው እኮ ከህዝብ ከሰሰከው ብር፣ ከውጭ በእርዳታ መልክ እና በብድር ካገኘው ብር ላይ ነው የምትደጉመው። ስለዚህ ማን ልደጉም ማን አልደጉም የዲስትሪቢሽን ኦፍ ኢንካም እንጂ የኢኮኖሚ ጥያቄ አሳች አይደለም። ለምሳሌ የዩሮፒያን ዩኒየን ብትሄድ 50% የሚሆን ገደማ ትንሽ አነስ ያለ የኢዩ በጀት ለእርሻ ድጎማ ነው። አሜሪካ ብንሄድ እርሻ ይደጎማል። ስለዚህ ድጎማ የፖለቲካ ጥያቄ ወይም የዲስትሪቢሽን ኦፍ ኢንካም ማን ልጥቀም፣ ድሃውን ልጥቀም ወይስ ሀብታሙን ልጥቀም የሚል ጥያቄ ነው። በዚህ መልክ ካየነው በኋላ ወደ ውሳኔው ጋር ስንመጣ አንደኛ ሀብታም አፎርድ የሚያደርገው ቢከፍል ችግር የለብኝም። ግን ማጆሪቲው ይጎዳል በዚህ ድጎማ። እንዴት ይጎዳል? ድጎማው የሚመለከተው የከተማ ውስጥ የሚያመላልሱ ማመላለሻዎችን የክፍለ ሀገር የህዝብ ማመላለሻ ነው እንጂ እቃ የሚያመላልሱን አይመለከትም።
ከድጎማው መነሳት ጋር በተያያዘ ለምግብ ግሽበት ዋስትና አስተዋጽኦ የሚያደርጉት የትኞቹ ክፍሎች እንደሆኑ ፕሮፌሰር አለማየሁ እንደሚከተለው ያብራራሉ።
ለኢንፍሌሽን ደግሞ አስተዋጽኦ የሚያደርገው ዋናው በተለይ ለፉድ ኢንፍሌሽን አስተዋጽኦ የሚያደርገው እቃ የሚያመላልሱት ናቸው። እቃ የሚያመላልሱ ትልልቅ መኪናዎች፣ እቃ የሚያመላልሱ መኪናዎች ድጎማው እና ወጥተዋል አሁን ከአሁኑ ላይ። በእኔ ስሌት ስሰራው የውጭ ዋጋ በ1% ሲጨምር በ10% ሲጨምር የአገሩ ዋጋ ኦልሞስት በ10% ይጨምራል እና የነዳጁን ፕሮፖርሽን ሳስበው አሁን አገሪቱ ያለችበት ኢንፍሌሽን በጣም ኃይለኛ ነው። በጣም ምን ማለት ነው? የፉድ ኢንፍሌሽን 42% ነበር ላስት መንት የምግብ፣ የሌላው ደግሞ 37-38 ነው። በዚህ በሰኔ ወር ትንሽ ቀንሷል ይላሉ። ብዙም አላመንኩትም። ምክንያቱም የዛሬ ዓመት ሰኔ ከነበረው የዛሬ ዓመት በፊት ሰኔ ከነበረው ከዛ በፊት ከነበረው ሰኔ ጋር አይሄድም ቁጥሩ አወራረድ። ብዙ ጊዜ ከሰኔ ጀምረ ሰኔ፣ ሐምሌ፣ ነሐሴ ዋጋ የሚጨምርበት ምክንያቱም ከሃርቨስት ፔሪድ ከጥር እየራክ ነው የምትሄደው። ከጥርና ከታህሳስ እየራክ በሄድ ቁጥር የፉድ ዋጋ እየጨመረ ነው የሚጀምረው እና
የዋጋ ግሽበቱ ቀንሷል የተባለው ነገር ብዙም ያላሳመናቸው መሆኑን የሚገልጹት ፕሮፌሰር አለማየሁ ምክንያቱን እንደሚከተለው ያብራራሉ።
ኢቨን ኢፍ ብናምነው እንኳን መንግስትን ቀንሷል ቢል የቀነሰው ሌቭል ከአፍሪካ ሶስተኛው ኢንፍሌሽን 35% ዘወሌ ሀገር የሚበልጠን ዚምባብዌና ሱዳን። ዚምባብዌ ወደ 1000+ ኢንፍሌሽኑ ኦልሞስት ፌድ ስቴት ብለው፣ ሁለተኛው ሱዳን ነው 300+ ኢንፍሌሽን ነው። የእኛ ሶስተኛ ነው ከአፍሪካ እኔ ትልቅ ነው። በተለይ ደግሞ እንደኛ አይነት በጣም ድሃ ላለበት ሰው በየቀኑ መቋቋም ኑሮ ባቃተበት ከባድ ነው። ስለዚህ ቢያንስ የእቃ የሚያመላልሱ ላይ ድጎማ መነሳቱ በእኔ ግምት 40% ያለውን ፉድ ኢንፍሌሽን በእኔ ስሌት 45 እንደገና ሊጨምረው በአምስት ፐርሰንቴጅ ፖይንት ዋሬቨር ቤዝ ኢዝ ማለት ነው በአምስት ፐርሰንቴጅ ፖይንት ይጨምረዋል ሳሰላ። ስለዚህ ይሄን ደግሞ ሰው አይችለውም። አሁን ኦልሬዲ እኔ እግዚአብሔር እንዴት እንደሚያኖረው ሰውን አላቀማው የሰው ደሞዝ ለብዙ አመት ሲክሰብ ታይሱ ግን በየቀኑ ይጨምራል ስለዚህ ይሄ በዚህ ጊዜ ኢቭን ሌላው ተውና ታይሚንጉ ጋር ሮንግ
የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ ባለሙያዎች ይህን እንዳይሆን ሲናገሩ መቆየታቸውን ገልጸው ድጎማ የፖሊሲ ጉዳይ መሆኑን ይናገራሉ
የነዳጅ ዋጋ እንዳይጨምር ስንከራከር ነበር ስንጨቃጨቅ ነበር ያለፈው ሁለት አመት ሙሉ መንግስት ግዳዩ ያልሆነ እስከሚመስል ድረስ ነው እየጨመረ ያለው የዓለም አቀፍ ዋጋን ማስተላለፍ ድጎማው ማለት ድጎማ ፖሊሲ ጉዳይ ነው መንግስት መስራት ያለበት እዛ ጋር ነበር የፖሊሲ ጉዳይ ነው ሰብሲዲስ ኢስ አንዱ ትልቁ የመንግስት የፊስካል ፖሊሲ ኢንስትሩመንት ነው እነዚህ ነገሮች ላይ ነው መንግስት ተሳትፎን ማጎልበት አለበት ብዬ ማስበው
ዶክተር አደም ፈቶ ከኢትዮጵያ ኢኮኖሚስቶች ማህበር የአርሲ ዩኒቨርሲቲ የምጣኔ ሀብት መምህር ናቸው
ምናልባት አሁን ኢትዮጵያ ላይ ተጣለውን ማዕቀብ እንዲነሳ እንዲለዝብ በማድረግም አንዳንድ ስራዎች መስራት ይኖርባቸዋል ምክንያቱም ማዕቀቡም ቢሆን ራሱን የቻለ ተጽዕኖ ስለሚኖረው ማለት ነው ማዕቀብ ቀላል አይደለም ኢቭን አሁን የሀገራዊ መንግስት በጀታችንን ብንወስድ ያለፈው አመት የ7.8 ቢሊዮን ብር ውስጥ 8% ነው የኢትዮጵያ መንግስት በራሱ የሚሸፍነው የሚለውን ማየት ይቻላል። አጠቃላይ በጀት ውስጥ የተወሰነው በእርዳታ የተወሰነው በብድር ምናምን የሚገኝ ነው እና ያው የኛ ኢኮኖሚ በአንድም ይሁን በሌላ መልኩ ከውጭ ሀገር በሚመጣ ብድር እና ዳታ ላይ እንደዚህ ተንጠለጠለ ስለሆነ ምናልባት ከሌሎች ሀገሮች ጋር ያለንን ግንኙነት ማጤን ያስፈልጋል። አሁን ያሉትን ማዕቀቦች ምናልባት የሀገርን ጥቅም ወይም ደግሞ የሀገርን ሉዓላዊነት በማይጎዳ መልኩ የተወሰነ ይዘልዝብ ወይም ደግሞ እንዲቀር ማድረግ ቢቻል እና ከሁሉም ጋር ቢዝነስ የምንሰራበት ሁኔታ ቢፈጠር ጥሩ ነው ብዬ አስባለሁ። ያን ነገር የምናደርግ ከሆነ ብድሮቹ እርዳታዎቹ ምናምን ስለሚመጡ የተወሰነ የኢኮኖሚ ላይ የሚደርሰውን ጫና ይቀንሳል።
ባለፈው ሳምንት ከግሪን ቴክ አፍሪካ ኢትዮጵያ በመተባበር ኤሌክትሪክ ተሽከርካሪዎችን የግንዛቤ ማስጨበጫ በማስመልከት በተካሄደው መድረክ ላይ የትራንስፖርትና ሎጂስቲክ ሚኒስትር ወይዘሮ ዳግማዊት ሞገስ በየአመቱ ከ4 ቢሊዮን የአሜሪካን ዶላር በላይ ለነዳጅ ግዢ የሚውለውን ወጪ ለማዳን ብቸኛው የመውጫ መንገዳችን የኤሌክትሪክ ተሽከርካሪዎችን በስፋት ጥቅም ላይ ማዋል ነው ማለታቸው ተዘግቧል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች በዚህ በነዳጅ ጉዳይ ዙሪያ የተለያዩ ዘገባዎችን ስናጠናቅር መቆየታችን ይታወሳል። በቅርብ ጊዜም የንግድና ቀጠናዊ ትስስር ሚኒስቴር ነዳጅን ለታለመለት ዓላማ ለማዋል ታሳስ 20 በጸደቀውና ሐምሌ 1 በጀመረው አዋጅ አተገባበር ዙሪያ በቅንጅት እንደሚሰሩ መግለጻቸው ይታወሳል። የድጎማውን ይሄ የድጎማ ማንሳቱን ማስፈልጋግነት ማብራሪያ ሰጥተውበታል። የከተማ ታክሲዎችም ሆነ አገር አቋራጭ ድጎማው ተጠቃሚ ተሽከርካሪዎች በሳምንት ወይም በቀን ከሚፈቀድላቸው ውጪ ነዳጅ መቅዳት እንዳይችሉ መቆጣጠር የሚያስችሉ የሚናበብ የቴክኖሎጂ ስርዓት መፈጠሩንም መግለጻቸውን መዘገባችን አይዘነጋም። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ዝግጅታችንን ነው። ዝግጅቶቻችንን አዳምጣችሁ የተለያየ አስተያየቶችን በማካፈል ላይ ትገኛላችሁ። ነገር ግን አስተያየቶቻችሁን በሚገባ ወደኛ ለማድረስ እንዴት ታገኙናላችሁ?
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA
በነገራችን ላይ አድማጮች የዋትስአፕ ቁጥራችንን ደግመው እንደምንለው የተዘጋጀው ለጽሑፍ መልእክታችሁና ለድምጽ አስተያየት እንድታኖሩበት ነው። በተለይ ደግሞ ለረጅም ጊዜ የቆየነው የጥያቄው መልስ ዝግጅታችንን በቅርቡ ስለምንጀምር ጥያቄዎቻችሁና አስተያየታችሁን አድርሱን። አድማጮች አሁን ዝግጅታችንን አጠናቅቀን ልንሰናበታችሁ ጥቂት ደቂቃዎች ይቀሩናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በአምባገነንነትና በዲሞክራሲ መካከል እየተካሄደ ያለው ትንቅንቅ የዘመናችን ወሳኝ ፈተና ነው ሲሉ ፕሬዚዳንት ጆ ባይደን በአውሮፓውያኑ የቀን አቆጣጠር ባለፈው ታህሳስ ወር በተካሄደው የዲሞክራሲ ጉባኤ ላይ የተናገሩትን በማስታወስ ይንደረደራል የዕለቱ ርዕሰ አንቀጽ። አያይዞም አምባገነን መንግስታት እየበዙና ከቅርብ ጊዜያትም ወዲያ አንስቶ አንዳንድ ዲሞክራሲያዊ የነበሩ አስተዳደሮች እየተንሸራተቱ ቢሆንም ማስረጃዎች ግን የሚያሳዩት አምባገነን አገዛዞች ደካማና የዲሞክራሲንም ያህል ብርታት የሌላቸው መሆኑ ነው ከፊታችን እየተገለጠ ያለው ሲሉ የዩናይትድ ስቴትስዋ የዓለም አቀፍ ልማትና ተራድኦ ድርጅት USAID አስተዳዳሪ ሳማንታ ፓወር የተናገሩትን ጠቅሷል።
Vladimir Putin's brutal war on Ukraine has shown us exactly where despotic power leads.
Vladimir Putin በዩክሬን ላይ ከፈቱት ጭካኔ የተሞላ ጦርነት በአምባገነንነት የሚመራ ኃይል በትክክል ወዴት እንደሚወስድ ያሳየ ነው። በዚህም የዩክሬን ህዝብ ዴሞክራሲን መቀበሉና ሙስና ውስጥ የተዘፈቀ አሰራርን ውድቅ አድርገው ሰላማዊ ከሆኑት አውሮፓውያን ጎረቤቶቻቸው ጋር ጥልቅ ውህደት ለመፍጠር ያላቸው ፍላጎት ስጋት ያሳደረባቸው የሩሲያው መሪ ጎረቤታቸው በሆነውና የእኔ ወገን በሚሉት ህዝብ ላይ ለከፋ መከራ የሚዳርግ የኃይል ጥቃትና ሞት ነው ያዘነቡት።
የዩክሬን ህዝብ በነጻነት ለመኖርና ዲሞክራሲያዊ ምርጫውን ከጥቃት ለመከላከል ያሳየው ቁርጠኝነትና በአንጻሩም ፍላጎቱን በኃይል ለማደናቀፍ የሩሲያ አምባገነን አገዛዝ የሚያደርገው ጥረት በዓለም ዙሪያ ዲሞክራሲን የሚሹ ዜጎች ያላቸውን ብርታትና ቁርጠኝነት በምሳሌነት ያንጸባረቀ ነው ያለው የዕለቱ ርዕሰ አንቀጽ። በመቀጠልም በዓለም ዙሪያ ዜጎች የበለጠ ተጠያቂነት ያለው ፍትሃዊና በተሻለ የሚወክላቸው መንግስት ይሻሉ። እናም ፍትሃዊ የምጣኔ ሀብት ስርጭትና ማህበራዊ እድገትን በማፋጠን ተጨባጭ ውጤት የሚያመጡ መንግስታትን ይፈልጋሉ ብሏል። ሪሳን ከጽዋክሎም ይህ የሊበራል ኃይሎች ብርቱ ድክመት የታየበት ወሳኝ ጊዜ ነው፣ በመሆኑም ለተጨባጭ ሥራ መነሳሳት ይገባናል ሲሉ ፓወር የተናገሩትን አውስቷል።
The world's democracies, allies in the private sector, civil society, multilateral institutions, religious and diaspora communities.
የዓለም ዴሞክራሲዎች፣ የግሉ ሴክተር አጋሮች፣ የሲቪል ማህበረሰቦች፣ ተደጋጋፊው የተባበሩት መንግስታት ተቋማት፣ የሃይማኖት ቡድኖችና ከሀገር ውጪ የሚኖሩ ማህበረሰብ አባላት፣ እያንዳንዱ ዜጋ፣ ሁላችን በዩክሬን ያሳየነውን ህብረት ነጻነትን ለሚሹ ህዝቦች ሁሉ ክብር ለምናወለው ኃይል መገንባትና ማሳደግ አለብን።
ነጻ የመገናኛ ብዙሃንን፣ የፍትህ ስርዓትን፣ የሲቪል ማህበረሰብ ተቋማትን፣ የፖለቲካ ፓርቲዎችን፣ የአካባቢ አስተዳደር መዋቅሮችንና ብሔራዊ ሸንጎችን ጨምሮ የዲሞክራሲን መሰረተ ልማት ለማጎልበት በጋራ ስንሰራ በትይዩም ዲሞክራሲ እንደሚያፈራ በተግባር ማረጋገጥ ይቻላቸው ዘንድ አጋሮቻችንን መደገፍ አለብን ሲሉ ፕሬዚዳንት ባይደን የተናገሩትን አስታውሰዋል። በዩናይትድ ስቴትስም ሆነ በዓለም ዙሪያ እሴቶቻችንን የሚጋሩ በሙሉ እንዲቀላቀሉን ጥሪያችንን እናቀርባለን። ስለ ሰው ልጅ ክብር የሚካሄደው አብዮት በመላው ዓለም እንዲዳረስ አሉ የዩናይትድ ስቴትስዋ የዓለም አቀፍ ልማትና ተራድኦ ድርጅት USAID አስተዳዳሪ ፓወር። ስለ ሰው ልጅ ክብር የሚካሄደው አብዮት በመላው ዓለም እንዲዳረስ የዲሞክራሲ ጨረር በፈነጠቀባቸው አካባቢዎች የተዘገቡትን ውጤቶችና የታዩትን እመርታዎች መጠናከርና ማጽናት አለብን። በሌላ በኩል ህዝብ በዲጂታል ቴክኖሎጂ ጎራ የሚታዩ የፈላጭ ቆራጭነት አዝማሚያዎችን እንዲዋጋ መርዳት፣ በተጨማሪም ተገቢ ባልሆነ መንገድ ያገኙትን ሀብት የሚደብቁ በሙስና የበለጸጉ ወገኖችና እንዲሁም አምባገነኖችን ለማጋለጥ የሚጥሩትን ማገዝ አለብን ያሉትን ጠቅሶ የለቱርስ አንቀጽ ሀተታውን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ እኛም ዝግጅታችን እዚህ ላይ ደምድመናል። ሳስተናግዳችሁ አመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ከስቱዲዮ ስርጭቱን አቀናብሮልናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። ነገ እንገናኛለን። ሰላም፣ በደህና እደሩ። Thank you.